ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እስከዛሬ ድረስ የተጠበቀን ሳምንቱንም ሙሉ የመገበን እግዚአብሔር አምላካችን ታላቅ ነውና ስሙን እጅግ ከፍ ከፍ እናደርጋለን። ዛሬ እንግዲህ የሳምንቱ መጨረሻ ላይ ነን ያለነው አይደለም እንዴ? ነገና ተነጎዲያን ደግሞ እግዚአብሔር ወዶ ቢፈቅድ አርፈን በየቤተ ክርስቲያናችን እነሆ የጌታን ቃል አድምጠን እስከ ሰኞ ድረስ ደግሞ ላንገናኝ ነው ማለት ነው። እግዚአብሔር በዚያ ሁሉ ውስጥ ደግሞ ይጠብቀናልና ደስ ይለናል። ሰላሙን ለእናንተ ያበዛ ጌታ ለኛም እንዲው አስፍቶልናልና እግዚአብሔር ይክበር ከመዓት ወደ ኋላ ምን ጊዜም አንልም። የለቱን ዝግጅታችን እስቲ በዚህ ዝማሬ እንጀምር። ተመስገን ተመስገን አንተ
እንደምናመሻችሁ ክብራን አድማጮቻችን፣ የዕለቱን ዝግጅታችንን አሁን ባደመጥነው ዝማሬ ጀምረናል። ዛሬም ጌታ በረዳን መጠን የመጻፈ መሳፍንት ጥናታችንን እንቀጥላለን። እስቲ አስቀድመን እናመስግን። ጌታ እግዚአብሔር አባታችን ሆይ፣ ስለዚህች ቀንና ስለዚህች ምሽት እንዲሁም ስለዚህች ሰዓት እጅግና መሰግናለን። ባለንበት ስፍራ ጥበቃህ ጌታ ሆይ አልተለየንም። እስከዚህች ሰዓት ድረስ የመራህን አንተ ነህና እግዚአብሔር ሆይ ስምህ ይባረክ። በዚህች ሰዓት ደግሞ እግዚአብሔር ሆይ ባሪያዎች ተሰብስበናል፣ ተናገረን። የሚያስፈልገንን ነገር አንተ ይዘሃል። ስለዚህም ደግሞ ከጸባዖት የቃልህን መና እንድትልክልን እንለምናሃለን። ጊዜውንና ሰዓቱን ሁሉ ባርክልን። በደላችንን ድካማችንን ሁሉ በልጅ በጌታ በኢየሱስ ክርስቶስ ስም እርሳ። ስለ ሕያውና ስለ ዘላለማዊ ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ስለ ሶምሶንና ደሊላ መጥፎ ግንኙነት፣ ሶምሶን በሞቱ ፍልስጤማውያንን መበቀሉን፣ ስለ ሶምሶንና ጌታ ኢየሱስ ሕይወት አምሳያና ልዩነት ከተመለከትን በኋላ ወደ ምዕራፍ 17 አለፍ ብለን እስራኤል የገባችበትን ሃይማኖታዊ ምስቅልቅል በመጠኑም ቢሆን መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል የሆነውን ከምዕራፍ 18 ጌታ በረዳን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ መሳፍንት ምዕራፍ 18 ቁጥር 1 ናውጡ። መጽሐፈ መሳፍንት ምዕራፍ 18 ቁጥር 1 ወዳጆች በዚህ ክፍል የዳን ነገድ ያቆመውን ጣዖት እንመለከታለን። ለዳን ነገድ የተሰጠው ርስት በብርቶቹ ፍልስጤማውያን እጅ ነበር። ርስታቸውን ለማስፋፋት ፈለጉ። በዚያ ዘመን እስራኤላውያን ንጉሥ አልነበራቸው። ግራይ መጋባትና የምስቅልቅል ጊዜ ነበር። አመራሩ ሁሉ ልቅ ነበር። እስቲ ቁጥር 1 እንመልከት። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረ። እስከዚያም ቀን ድረስ ለዳን ነገድ በእስራኤል ነገዶች መካከል ርስት አልደረሳቸው ነበርና በዚያ ዘመን የሚቀመጡባት ርስት ይሹ ነበር ይላል። ተመልከቱ እንግዲህ ማንኛውም ነገድ የራሱ የሆነውን ርስት ሙሉ በሙሉ እንዳልያዘ ከመጻፈ ያሱ መመልከታችንን ታስታውሳላችሁ። በስተሰሜን በኩል የነበረው የዳን ነገድም እንዲሁ ነበር። የዳን ነገዶች ችግር ገጥሟቸዋል። በጣም ከመቸገራቸው የተነሳ ነበር ኮረብታ ላይ እየሰፈሩን። እስቲ ያለፍ ብለን ቁጥር 2ን እንይ። የዳንም ልጆች ከወገናቸው 5 ጽኑዓን ሰዎች ምድሪቱን እንዲሰልሉና እንዲመረምሩ ሂዱ፣ ምድሪቱን ሰልሉ ብለው ከጾራና ከኤሽታኦል ሰደዱ። እነዚያም ወደ ተራራማ ወደ ኤፍሬም አገር ወደ ሚካ ቤት መጥተው በዚያ አደሩ ይላል። ተመልከቱ እንግዲህ እነዚህ ሰዎች የወጡት የዳን ነገድ ያለበትን የመኖሪያ ችግር ለማቃለል የሚችሉበትን ቦታ ፍለጋ ነበር። በጉዟቸውም ወደ ሚካ ቤት መጡ። በሚካ ቤት አጠገብም በነበሩ ጊዜ የሌዋዊውን የጎልማሳውን ድምፅ አወቁ። ወደ እርሱም ቀርበው ወደዚህ ማን መጣ? በዚህ የምታደርገው ምንድን ነው? በዚህስ ምን አለ? አሉት። እርሱም ሚካ እንዲህ እንዲህ አደረገልኝ፣ ቀጠረኝም እኔም ካህን ሆንኩለት አላቸው የሚለውን ቃል በመሳፍንት ምዕራፍ 18 ከቁጥር 3 እስከ 4 ባለው ስፍራ ላይ እናገኛለን። ይህ ሰው ወዳጆቼ ቅጥረኛ አገልጋይ እንጂ ሌላ አይደለም። ያለ ፍርሃት ያለ ማስመሰልና አድሎ ምንም ሳይሸማቀቅ ወንጌልን የማይሰብክ አገልጋይ ለቤተ ክርስቲያን መርገም ነው። እንደዚህ አይነቱ ሰዎች የቤተ ክርስቲያኑ ጉዳይ አስፈጻሚ እንጂ አገልጋይ አይደሉም። እግዚአብሔር ይቅር ይበለን ወዳጆቼ። ጊዜው ማስመሰል የበዛበት ነበር። ሙስናና ስርዓት አልበኝነት የነገሰበት ጊዜ ነበር። እነዚህ ነገሮች ከእውነተኛው መንገድ ስንስት የሚታዩ ክስተቶች ናቸው። ዛሬም ቢሆን ወዳጆቼ ቤተ ክርስቲያን ተመሳስላ ለመኖር ሙከራ እያደረገች ነው። ዛሬም ቢሆን ወዳጆቼ አሁንም ከትክክለኛው ጎዳና ፈቀቅ ብለናል። ሙስናና ግራ መጋባት ተስፋፍቷል። ችግራችን በመንፈሳዊ ነገሮች ስልጣን ወዳለው ወደ እግዚአብሔር ቃል አለመመለሳችን ነው። ቅዱሳት መጻሕፍት ወደሚናገሩለት ክርስቶስ አለመመለሳችንም ችግር ነው። ከቁጥር 5 እስከ 6 ያለው እንደሞኒ እነርሱም የምንሄድበት መንገድ የቀና መሆኑን እናውቅ ዘንድ ባክ እግዚአብሔርን ጠይቅልን አሉት። እርሱም የምትሄዱበት መንገድ በእግዚአብሔር ፊት ነውና በደህና ሂዱ አላቸው ይላል። ሁልጊዜ ሰዎችን ደስ ለማሰኘት የሚፈልጉ ሰባኪዎች ንግግር ይህንን ይመስላል። ሰዎች መስማት የሚፈልጉትን ብቻ ነው የሚናገረው። 5 ሰዎች ሌዋዊው በነገራቸው ነገር ደስ ብሏቸው ጉዞአቸውን ቀጠሉ። ይህንን ከመሳፍንት ምዕራፍ 18 ከቁጥር 9 እስከ 11 ባለው ስፍራ ላይ ታገኛላችሁ። የተላኩት ሰላዮች ሌሳ የምትባለውን ቦታ መውረስ እንደሚችሉ መልካም ወሬ ይዘው ነበር የተመለሱት። ስለዚህም 600 የታጠቁ ሰዎችና ቤተሰቦቻቸውም ጭምር ለውጊያ ተዘጋጁ። ወደ ሌሳ በሚሄዱበት ጊዜ እግረ መንገዳቸውን ወደ ሚካ ቤት ገብቶ ጣዖቶቹንና ካህኑን ይዘው ሄዱ። ከዚያ በኋላ ሌሳ የምትባለውን አገር ተቆጣጠሩ፣ አቃጠሏት። በዚያው ቦታ ከተማ ሰርቶ መኖር ጀመሩ። ከተማይቱን በአባቶቻቸው ስም ዳን ብለው ሰየሟት። ከቁጥር 30 እስከ 31 ያለው መመልከት ይቻላል። ከቁጥር 30 እስከ 31 እዚህ ላይ ወገኖቼ የመሳትን ትክክለኛ ገጽታ እንመለከታለን። ለመሆኑ ዮናታን ማን ነው? ዮናታን የሙሴ የልጅ ልጅ ነው። እነዚህ ሰዎች በጣም ከእግዚአብሔር ርቀው ሄደዋል። ሙሴ እግዚአብሔርን ወክሎ ሲናገር ከኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ ማለቱን ማስታወስ አለብን። ዘጸአት 20 ከቁጥር 3 እስከ 4 ያለውን መመልከት ይቻላል። ዘጸአት ምዕራፍ 20 ከቁጥር 3 እስከ 4 ያለውን ብንመለከት ያሁኑን ቃል እናገኛለን። የሙሴ የልጅ ልጅ የጣዖት ካህን መሆኑ በጣም ይገርማል፣ በጣምም ያሳዝናል። ወዳጆቼ በወጣትነት ዘመኔ በቤተ ክርስቲያን ውስጥ በመፈጸም ላይ ያሉ አንዳንድ ነገሮች በጣም ያስደነግጡኝ ነበር። ያደግኩት በቤተ ክርስቲያን አካባቢ ስላልነበር ለእኔም ሁሉም ነገር አዲስ ነበር። በዚያ ዘመን የታላቁ ወንጌላዊ ዲኤል ሙዲ ሕይወትና አገልግሎት አድናቂ ነበርኩኝ። ሙዲ በጣም የማከብረው የእግዚአብሔር ሰው ነበር። አንድ በጣም በቅርበት የማያውቀው ሰው የሙዲ ልጅ የተሳሳተ ስነ መለኮታዊ አስተሳሰብን በሚያራምድ ድርጅት ውስጥ ከፍተኛ ስፍራ እንዳለው ነገረኝ። በእነዚያ ዘመናት ከሁሉም ነገር የበለጠ ልቤን ያቆሰለው ይህን መስማቴ ነበር። ሙዲንን የመሰለ ሰው ልጅ እንዴት ከእውነተኛው የኢየሱስ ክርስቶስ ወንጌል ማፈንገጥ እንደቻለ በጣም ይገርመኛል። የእግዚአብሔርን ቃል ትክክለኛነት መጠራጠሩ ያስደንቀኛል። ወገኖቼ ከእውነት መንገድ መሳት በጣም አደገኛ ነገር ነው። የአንድ አገር ችግር የሚጀምረውም ከዚህ በመነሳት ነው። በእስራኤል የደረሰውም ይህንን ያመለክታል። የሙሴ የልጅ ልጅ ለሚካ ጣዖት ካህን መሆኑ በጣም ያሳዝናል። አይገርማችሁምን? እግዚአብሔር ከዚህ አይነት ውድቀት እያንዳንዳችንን ይጠብቀን። ወገኖቼ ቤተሰቦቻችንና ልጆቻችንን በሚገባ በእግዚአብሔር ቃል ካልተንከባከብን ነገ ደግሞ ጣት የሚቀሰርባቸው ሰዎች ነው። የእግዚአብሔርን ስም ሲያሰድቡ ይገኛሉ። አቤት እግዚአብሔር ሁላችንንም ከዚህ አይነት ሕይወት ይጠብቀን።
ዘላለም ያሶሰርኩትን ባረመ ታዘዘ ያጠፋውትን ሰካመ ንስልኝ ጌታዬ እንደገና ምረትህ ብዙ ነው አተለችምና መልካም አጀማመር ጀምሬ ነበረ አገር ያነሰኝ ዛሬ ሁሉም ቀረ ጌታም የዘነጋኝ የረሳኝ መሰለኝ እርኩሰት የበዛ ቅድስና ጣሩኝ በዝላልነት ያስወሰድኩትን ባለመታዘዜ ያጠፋሁትን ጸጋ መልስልኝ ጌታ እንደገና ምረት ብዙ ነው አሰለችምና መንበርከክ አቃተኝ ጉልበቴም ደከመ ውስጣዊ ሕይወቴ በፍጹም ታመመ ልቤ ደነደነ አእምሮዬም ዛለ ኃጢአቴ በዛብኝ እያደር ታከለ በዝህላለነት ያስወሰድኩትን ባለመታዘዜ ያጠፋሁትን ጸጋ መልስልኝ ጌታዬ እንደገና ምሕረትህ ብዙ ነው አትሰለችምና ነፍሴ ስትናፍቅ አምላኳን ለማየት ማን ይርዳኝ ማን ያውጣኝ ካለሁበት አዘቅት ለሞት ከተሰጠ ከዚህ ጎስቋላ ቃል አድነኝ ጌታዬ ሕይወቴ ተዳክሟል በዝህላልነት ያስወሰድኩትን ባለመታዘዜ ያጠፋሁትን ጸጋ መልስልኝ ጌታዬ እንደገና ምሕረትህ ብዙ ነው አሰለ አይሰለችምና
እግዚአብሔር የተመሰገነ ይሁን። እግዚአብሔርን የጣልነውን ጸጋችንን ይመልስልን ወዳጆቼ። ከዚህ በመቀጠል ደግሞ የምዕራፍ 19ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። የዚህ የምዕራፍ 19 አብይ ሐሳቡ የቤተሰብ ሞራል ውድቀት የሚል ይሆናል። የመጽሐፈ መሳፍንት ምዕራፍ 19 አብይ ሐሳቡ የቤተሰብ ሞራል ውድቀት የሚል ነው። ቀደም ብለን ያንድ ህዝብ ከእውነተኛው ሃይማኖት መሳት የዚያን ህዝብ ውድቀት መጀመሪያ መሆኑን ተመልክተናል። ልብ በሉ ወገኖቼ፣ ያንድ ህዝብ ከእውነተኛው ሃይማኖት መንገድ መሳት የዚያ ህዝብ ውድቀት መጀመሪያ መሆኑን ተመልክተናል። ይህ ደግሞ ወደ ሁለተኛው ደረጃ ያሸጋግራል። የሚቀጥለው ደግሞ ሞራላዊ ውድቀት ነው። የመጀመሪያው ሃይማኖት መንገድ መሳት ነው። የሚቀጥለው ወይም ደግሞ ሁለተኛው ደግሞ ሞራላዊ ውድቀት ነው ማለት ነው። በመጽሐፈ መሳፍንት ውስጥ ለዚህ ምሳሌ የሚሆኑ የተለያዩ ታሪኮችን እናገኛለን። አሁን የምንመለከተው ታሪክ በቢንያም ነገድ የተፈጸመ ሲሆን የሞራል ውድቀታቸው ወደ እርስ በርስ ውጊያ እንዳደረሳቸው ነው የምናየው። ነገሩ የጀመረው የቢንያም ነገዶች በአንዲት የሌዋዊ ቁባት ጋር በማመንዘራቸው ነው። መጽሐፈ መሳፍንት ታሪኩን የሚደመድመውም ይህን በዘመኑ የነበረውን ጥፋትና ግራ መጋባት በመግለጽ ነው። መጽሐፉ ታሪኩን የዘጋው በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር በማለት ነበር። መሳፍንት ምዕራፍ 21 ቁጥር 25ን መመልከት ይቻላል። መሳፍንት 21 ቁጥር 25 በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በፍሬም አገር ማዶ የተቀመጠ ሌዋዊ ነበር። ከቤተልሔምም ይሁዳ ቁባት አገባ፣ ቁባቱም አመነዘረችበት። ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች፣ በዚያ አራት ወር ተቀመጠች የሚለውን ቃል ደግሞ ከመሳፍንት ምዕራፍ 19 ከቁጥር 1 እስከ 2 ባለው ስፍራ ላይ እናገኛለን። ወዳጆቼ ቁጥር 1 እና 2 በዚያ ዘመን የእስራኤል ልጆች ሕይወት ምን እንደሚመስል ያሳየናል። በሮሜ መልእክት ከምዕራፍ 1 ቁጥር 3 የምንመለከተው ለዚህ አይነተኛ ምሳሌ ሊሆነን ይችላል። በመጀመሪያ ደረጃ ሌዋዊ እንደዚያች አይነት ሴት ማግባት አልነበረበትም። ከሌላ ወንድ ጋር ካመነዘረች በኋላ ጥላው ወደ አባቷ ቤት ኮብልላለች። ሌዋዊውም ወደ ቤቱ ሊመልሳት ተከትሏት ሄደ። አባቷም በጥሩ ሁኔታ ተቀብሎ አስተናገደው። ከቁባቱ ጋር ሲመለስ ጊብዓ በምትባል አገር አደሩ። ጊብዓ የቢንያማውያን ከተማ ነበረች። በዚያ አገር የሚኖር አንድ ሽማግሌ በቤቱ እንግድነት ተቀበላቸው። ሌሊት ላይ ግን አንዳንድ ከስነ ምግባር የወጡ ሰዎች ችግር ፈጠሩባቸው። ብዙ ወንዶች ስለ ተገናኟት ቁባቱ ሕይወቷ አለፈ። በተደረገው ነገር ሌዋዊው በጣም አዝኗል። ያደረገውም ነገር ሞራላዊ ሕይወታቸው ምን ያህል ወደ ዝቅተኛ ደረጃ አሽቆልቁሎ እንደነበር ያመለክታል። የሞተውን የቁባቱን አካል ቆራረጠና ምን እየተደረገ እንደሆነ እንዲያውቁ ወደ እያንዳንዱ የእስራኤል ነገድ ሰደደው። ይህን የተመለከቱ ሰዎች ምን እንደተሰማቸው ከሚቀጥሉት ሁለት ምዕራፎች የምንመለከተው ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ መሳፍንት ምዕራፍ 20ና 21ን አውጡ። የነዚህ የመጽሐፈ መሳፍንት ምዕራፍ 20ና 21 አብይ ሐሳብ ፖለቲካዊ ስርዓት አልበኝነት ስለሚያስከትለው ጠንቅ ማተት ይሆናል። ልብ በሉ የመጽሐፈ መሳፍንት ምዕራፍ 20ና 21 አብይ ሐሳብ ፖለቲካዊ ስርዓት አልበኝነት ስለሚያስከትለው ጠንቅ መግለጽ ይሆናል። ከሃይማኖታዊ ስህተት ቀጥሎ የሞራል ውድቀት ተከሰተ። ከዚያ ቀጥሎ የሚከሰተው ደግሞ ፖለቲካዊ ስርዓት አልበኝነት እንደሚሆን ግልጽ ነው። ይህ በእስራኤል ብቻ ሳይሆን በማንኛውም ህዝብና መንግስት ላይ የሚታይ ነው። ለየነገዱ ሁሉ የተላከው የሴትዮዋ አካል ቁርጥራጭ የደረሳቸው የእስራኤል ነገዶች በጊብዓ ስለተፈጸመው ሁኔታ ተረዱ። በቢንያም ነገድ ላይም በጣም ተቆጡ። ጥፋተኞቹ በሕጉ መሰረት መቀጣት እንዳለባቸውም ወሰኑ። በአሁኑ ጊዜ ግን በአንዳንድ አካባቢዎች ሕግ እየላላ ነው። ሕገ ወጥነት በሕግ እንዲደገፍ የሚሞከርበት ሁኔታም አለ። በዚህ መጽሐፍ ውስጥ እንደምንመለከተው ግን ወንጀለኞችን አሳልፎ እንዲሰጡ የቢንያም ነገዶችን ጠየቋቸው። የቢንያም ነገዶች ግን በሌሎች 11 ነገዶች ላይ ጦርነት ማወጅን ነበር የመረጡት። ስለዚህም ነገዶች ሁሉ በአንድነት ተሰባስበው የቢንያም ነገድ ላይ ዘመቱ። የእስራኤልም ልጆች ሁሉ ወጡ። ማኅበሩም
ከዳን እስከ ቤትሳቤ ድረስ ከገላአድም አገር ሰዎች ወደ እግዚአብሔር ወደ ምጽጳ እንደ አንድ ሰው ሆኖ ተሰበሰቡ። ከእስራኤልም ነገድ ሁሉ የሆኑ የሕዝብ ሁሉ አለቆች ሰይፍ የሚመዙ በቁጥርም 400,000 እግረኞች በሆኑ በእግዚአብሔር ሕዝብ ጉባኤ ቆሙ ይላል። መሳፍንት ምዕራፍ 20 ከቁጥር 1 እስከ 2 ያለውን ስፍራ ይመለከቷል። መሳፍንት 20 ከቁጥር 1 እስከ 2 ያለውን ይመለከቷል። ከሁኔታው መረዳት እንደሚቻለው የቢንያም ነገድ የተጠናከረ የሰራዊት ብዛት እንደነበረው መመልከት ይቻላል። ከሚቀጥለው ጥቅስ ይህን የሚደግፍልን ሐሳብ እናገኛለን። ቁጥር 16ን አለፍ ብላችሁ ተመልከቱ። ከነዚያም ሕዝብ ሁሉ 700 የተመረጡ ግራኝ ሰዎች ነበሩ። እነዚህም ሁሉ ድንጋይ ይወነጭፉ ነበር፣ አንዲት ጸጉርስ እንኳን አይስቱም ነበር ይላል። አንድ ጊዜ አንድ ሰው ዳዊት በወንጭፍ ቦረወረው ድንጋይ እንዴት አስተካክሎ የጎልያድን ግንባር ሊመታው ይችላል በማለት በመጽሐፍ ቅዱስ ተአማኒነት ላይ ሲያላግጥ ታዝቢያለሁ። እዚህ ላይ የተጠቀሱት ሰዎች ግን በሚወነጭፉት ድንጋይ ሌላው ቀርቶ ወፍ እንኳን እንደማይስቱ ነው የሚናገረው። ዛሬ ያሉን ሚሳኤሎች ኢላማቸውን አይስቱም የምንለውን ያህል እነዚህ ሰዎች በትክክል ኢላማቸውን መምታት የሚችሉ መሆናቸው ተመስክሮላቸዋል። ብዙ ሰራዊት የነበረው የቢንያም ሰራዊት መሸነፍ ብቻ ሳይሆን ጠፋ ሊባል የሚችልበት ደረጃ ላይ ደርሶ ነበር። እስቲ አለፍ ብላችሁ ከመሳፍንት ምዕራፍ 20 ከቁጥር 44 እስከ 46 ያለውን ስፍራ ተመልከቱ። እነዚህ ሰዎች ስላደረጉት አመጽ የቢንያም ነገድ ተቀጣ። ያን የሚያህል ሰው ማለቁ ምንኛ አሳዛኝ ነው። ቢንያም የያዕቆብ መጨረሻ ልጅ እንደሆነ ታስታውሳላችሁ። በጣም የተወደደ ልጅ እንደነበርም ታስታውሳላችሁ። ወንድሙ ይሁዳ በቢንያም ምትክ ራሱን በመያዣነት ሰጥቶ እንደነበርም ትዝ ሊላችሁ ይችላል። በጣም የሚያሳዝነው ግን አመጽ አበርትቷል። ስለዚህም ነገድ ከነገድ ጋር ሲጋጭ እንመለከታለን። አስተዋላችሁ? ስለዚህም ነገድ ከነገድ ጋር ሲጋጭ እንመለከታለን። የዚህ ሁሉ ድምር ውጤት ደግሞ ፖለቲካዊ ስርዓት አልበኝነትን አስከትሎ ነበር። በመጀመሪያ ከእውነተኛው ሃይማኖታዊ መንገድ ራቁ፣ ቀጥሎ ደግሞ የሞራል ውድቀት ተስፋፋ፣ በሶስተኛ ደረጃ ደግሞ የፖለቲካ ቀውስ፣ የፖለቲካ ስርዓት አልበኝነት ተከሰተ። አንድ መንግስት ወይም ህዝብ እነዚህ ሶስት ምልክቶች ይታዩበታል። የመጽሐፈ መሳፍንት የመጨረሻው ምዕራፍ ስላለቁት የእስራኤል ነገዶች የተደረገውን ለክሶና ስለ ሕዝቡ ዘላቂ ሕይወት የተደረገውንም ዝግጅት ያመለክተናል። በቢንያማውያን ላይ የደረሰው ጭፍጨፋ የተቀሩት የእስራኤል ነገዶችን ስጋት ላይ ጣላቸው። የቢንያም ነገድ ጨርሶ ወደ መጥፋት ደርሷል። በዚህ ላይ ደግሞ ጥቂት ከሞት የተረፉ ቢንያማውያን ቢኖሩም እንኳ ወንድ ወይም ሴቶች ልጆቻቸውን ከቢንያማውያን ጋር እንዳያጋቡ ተማምለዋል። ታዲያ በዚህ አይነት ሁኔታ የቢንያም ነገድ እንዴት ቀጣይነት ሊኖረው ይችላል? ከጦርነቱ በፊት እስራኤላውያን ማንኛውም ለውጊያ የማይወጣ ሰው እንዲገደል መሐላ አድርገው ነበር። የኢያቢስ ገላአድ ሰዎች ግን ወደ ሰፈሩ አልወጡም። ስለዚህም የኢያቢስ ገላአድን ሰዎች እንዲገድሉ፣ ሴቶችን እንዲያገቡና ደናግሎቹን ግን በሴሎ ወዳለው ሰፈራቸው እንዲያመጧቸው ለ12,000 ጦረኞች ተነገራቸው። እነዚህም ደናግሎች ለ400 ቢናማውያን ሚስት እንዲሆኑ ተደርገዋል። አሁን ደግሞ ለተቀሩት ቢናማውያን ሚስት ለመፈለግና በውጊያው የፈረሱ ከተሞችን እንደገና ለመስራት አንዳንድ ሙከራዎች እየተደረጉ ነው። ይህ ወቅት አገሪቱ በተለያዩ ችግሮች የተዘፈቀችበት ወቅት ነበር። ምን ያህል አስከፊ ስርዓት ውስጥ እንደነበሩ ከመጽሐፈ መሳፍንት መደምደሚያ መመልከት ይቻላል። እስቲ መሳፍንት ምዕራፍ 21 ቁጥር 25 ልብን በል። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። የችግራችን መንስኤው ምንድን ነው? አብዛኛው የችግራችን መንስኤ መንፈሳዊ ነው ወገኖቼ። ቤተ ክርስቲያን ከእውነት መንገድ ርቃለች። ማኅበረሰባችን የዕፅ ሱሰኛ ሆኗል። ቤተሰባችን ተመሰቃቅሏል። አሁን ደግሞ ችግሩ እያደገ መጥቶ ፖለቲካዊ ሥርዓት አልበኝነት ተስፋፋ። አንዳንድ ሰዎች ይህንን ሲመለከቱ ይህንንና ያንን ብንለውጥ ወይም ይሄኛው ፓርቲ ተወግዶ ያኛው ፓርቲ ስልጣን ቢይዝ ችግሩ ሁሉ ይቃለል ነበር የሚል ሐሳብ ያቀርባሉ። ይሁሉ አጉል መላ ነው ወዳጆቼ። ወደ መንፈሳዊው መሰረታችን መመለስ አለብን። ከመጽሐፈ መሳፍንት የታሪክ ፍልስፍናን ተመልክተናል። የእስራኤል ታሪክ ምን ያህል ድግግሞሽ የበዛበት እንደነበርም አይተናል። ዛሬም ቢሆን ወዳጆቼ ችግሩ አልተለወጠም። ፖለቲካዊ ስርዓት አልበኝነት በተለያዩ የዓለማችን ክፍሎች እየተስፋፋ ነው። እግዚአብሔር ኢትዮጵያን ይጠብቃት ወዳጆቼ። እንግዲህ ተከበራችሁ አድማጮች፣ የመጽሐፈ መሳፍንት ጥናታችን በዚህ ላይ ያበቃል። በዚህ ጥናታችን ውስጥ እግዚአብሔር ብዙ ቁም ነገሮችን እንዳተረፈልን እምነታችን ነው። በሚቀጥለው ክፍለ ጊዜ ደግሞ እግዚአብሔር ረድቶን የመጽሐፈ ሩትን ትምህርት ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም
አጥሮ ይስበር እብቁ
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።